ብሔራዊ ምርጫን ያሸነፈው ፓርቲ ለብሔራዊ መግባባትና መሰረታዊ ችግሮችን በመፍታት ላይ ትኩረት አድርጎ ሊሰራ እንደሚገባ ምሁራን ተናገሩ። ዘገባው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ያጠናቀረው ነው፣ እንደሚከተለው ይቀርባል።
የኢትዮጵያ ብሔራዊ ምርጫ ቦርድ የ6ኛውን አገራዊ ምርጫ ውጤት ይፋ ሲያደርግ ምርጫው ተአማኝ ነበር የሚል ድምዳሜ የታከለበትን መግለጫ ማውጣቱ ታውሳል። ይህንን በተመለከተ የሐዋሳ ዩኒቨርሲቲ የፖሊሲ ጥናትና ልማት ተቋም ተመራማሪ እንዲሁም በዩኒቨርሲቲው የጋዜጠኝነትና ኮሙኒኬሽን ረዳት ፕሮፌሰር ዶክተር መልሶ ደጀነ የምርጫ ቦርዱን ሐሳብ እንደሚጋሩ፣ ነገር ግን ፍጹም ነው የሚል እምነት እንደሌላቸው ለቪኦኤ ተናግሯል።
ምርጫ ቦርድ እንደምታውቀው ብዙዎች እምነት የጣሉባቸው ግለሰብ የሚመሩት ተቋም ነው። ተአማኒነቱ ላይ ብዙዎች የሚስማሙ ይመስለኛል። ይሄ ማለት ግን እንከን የሌለበት ነው ማለት አይደለም።
ውጤቱን በተመለከተ የተጠየቁት ዶክተር መልሰው ያላቸውን አስተያየት ሲናገሩ እንዲህ ብለዋል።
አሁን ካለው ውጤት በተሻለ መልኩ ጠብቄ ነበረ። እውነት ለመናገር ይሄንን ስልህ አሁን ያሸነፈው የብልጽግና ፓርቲ ማሸነፉ ላይ ጥያቄ አልነበረኝም። ካለው አቅም፣ ካለው ልምድ፣ ካለው ተቋማዊ አደረጃጀት አንጻር ነገር ግን የተፎካካሪ ፓርቲዎች ድምጽ ከፍ ባለ ሁኔታ ይሰማል የሚል እምነት ነበረኝ። ከዛ ከግምቴ ያነሰ ነው። እንግዲህ ህዝብ ደግሞ ትክክል ነው። ህዝብ ለምን ይሄን መረጥ ካትለው ህዝቡ ይሻለኛል የሚለውን ድምጼን ያስተጋባልኛል፣ ድምጽ ይሆነኛል ያለውን ፓርቲ ይመርጣል። ስለዚህ ያንን አክብረን መቀበል አለብን ብዬ ነው የማምነው።
ኢትዮጵያ 6ኛውን አገራዊ ምርጫ ለማካሄድ ያለፈችባቸው መንገዶች በብዙ ፈተናዎች የተሞላ መሆኑን የፖለቲካ ምሁራን ተናግሯል። በዚህ ሁኔታ ውስጥ አልፎ ምርጫውን ማካሄድ ሁለት ትልቅ መልእክት አለው ብሏል ዶክተር መልሰው።
አንደኛ የኢትዮጵያን ህዝብ ጽናት እና ትልቅነት፣ ለዓላማው ያለውን ጽናት በውጭም በውስጥም እይታ ስታየው ሀገራችን በአሁኑ ሰዓት መንታ መንገድ ላይ ያለችበት በጣም ምናልባት በታሪኳ ከፍተኛ በሚባል ደረጃ ፈተና ውስጥ ያለችበት ነው። ብዙዎች ይህን ምርጫ ማድረግ አደጋ ነው፣ እንደ ሀገር ትበታተናለች፣ ህዝብ ይበጣበጣል የሚል እምነት ነበራቸው። እኔ ይህን ከሚሉት ወገን አልነበርኩኝም። ምክንያቱም የኢትዮጵያ ህዝብ ይህንን ምርጫ እንደ ትልቅ አጋጣሚ ይጠቀምበታል ብዬ ተስፋ አድርጌ ስለነበረ በዚህ አጋጣሚ እንግዲህ ተጠራጣሪዎቻችንን ምልከታ ድጋሚ እንዲቃኙት ያደረገ እና የኢትዮጵያ ህዝብ ደግሞ በችግርም ውስጥ ሆኖ ከችግር ለመውጣት ነገን ሻገር ብሎ የሚያይ ማህበረሰብ መሆኑን ነው። ሁለተኛ እንደ ሀገር ደግሞ ምርጫን የማስፈጸምንም አቅም በዚህ አይነት ተግዳሮቶች ውስጥ እንኳን ሆነህ ምርጫ ማካሄድ የሚችል ተቋም አሁን ያለውን የብሔራዊ ምርጫ ቦርድን መመስረት በጣም ከፍተኛ ፈቃደኝነትን፣ ከፍተኛ ተነሳሽነትን እና ቁርጠኝነትን የሚጠይቅ ነው እና ይሄ የሚያሳየው ምንድን ነው? ከዚህ በተሻለ ሰላማዊ ሁኔታ እና ሰላማዊ ምህዳር ውስጥ ብንሆን የተሻለ አካሄዱም ሂደቱም መጨረሻውም የተሻለ የሆነ ምርጫ ማካሄድ እንደምንችል መሰረት የጣልንበት ተደርጎ ሊወሰድ ይችላል ማለት ነው።
በዩኒቨርሲቲው የህግ መምህርና ዓለም አቀፍ ጉዳዮች እንዲሁም የአልሙናይ ዳይሬክቶሬት ዲሬክተር አቶ ዮሐናን ዮካሞ በአገራዊ ጉዳይ ላይ የያዝነውን አንድነት የሚያሳይ ነው ብለዋል።
የራሷን ችግር በራሷ መፍታት የምትችል እንዲሁም ማህበረሰቡ ምርጫ ማከናወኑ በዚህ ሁኔታ ውስጥ አንድ ግብጻዊ ጋዜጠኛ የሰጠውን ማብራሪያ ከተረዳ እኛ እንደ ኢትዮጵያኖቹ አንድ እንሆን። ምክንያቱም እነሱ በሀገር ውስጥ ጫና፣ በዓለም አቀፍ ጫና ውስጥ ሆነው ምርጫ ማከናወን ማለት ምን ያህል ዩናይትድ፣ ምን ያህል ጠንካራ አንድነት ማህበረሰብ ውስጥ እንዳለና በሚመሯቸው መንግስታት ላይ እምነት መጣላቸው፣ በአንድነት መንግስትን ማጠናከር እንዳለባቸው ከነሱ ተመክሮ መውሰድ አለብን። በዚህ ሁኔታ እንኳን ውስጥ ወደ ከኢትዮጵያ ጋር እንኳን ጦርነት ብንፈጥር እኛ አንድ ሳንሆን ብለዋልና አንዳንዴ እኛ ውስጣዊ አንድነታችን በጠነከረ ቁጥር በዓለም አቀፍ የኢሜጃችን በጣም ይጠነክራል። አንድ መሆናችንንና እንዲሁም በአንድነታችን ደግሞ በዓለም አቀፍ ኢሜጁ በጣም ትልቅ የሆነና ኢትዮጵያ መቼም በቀኝ ግዛት የማትገዛ የራሱ አቋም ሀገር ያላት ሀገር መሆኗን የሚያሳየን
ምርጫውን ማካሄድ ያስገኛል አሊያም አስገኝቷል ያሉትንም ፋይዳም ዶክተር መልሶ አብራርቷል።
ፋይዳው ምንድን ነው የሚለው ጥያቄ ወሳኝ ጥያቄ ነው። በነገራችን ላይ ምርጫ የዲሞክራሲ ስርዓት መጨረሻ ማለት ነው። የዲሞክራሲ ስርዓት አንድኛው ማሳያ ነው። ነገር ግን ለኢትዮጵያ ይሄ ምርጫ ምን ፋይዳ ነበረው ካልከኝ እኔ በጣም እጅግ በጣም እንደ ማህበረሰብ ለህልውናችን በጣም ወሳኝ ነበር ብዬ አምናለሁ። ለምንድን ነው ማምነው ካልከኝ ይሁንታ ህዝብ ይሁንታውን የቸረው ቀቡል የሆነ በፖለቲካ ቋንቋ ይሁን በዲሞክራሲ ቋንቋ ከህግም አንፃር መንግስት ያስፈልግ ነበር። ስለዚህ ይሄንን ቀቡል የሆነ ሌጂቲሜት ጋቨርንመንት ከመመስረት አንፃር የምርጫ እጅግ በጣም ፋይዳ ያለው ነው።
ምርጫውን ተከትሎ አዲስ መንግስት መመስረቱ የሀገሪቱን ችግሮች ከመፍታት ረገድ ካለፉት 3 አመታት ጋር ስንጻጽር ምን የተለየ ነገር ይዞ ይመጣል የተባሉት ምሁሩ ይህንን ብሏል።
ምንድነው የምንጠብቀው? እንግዲህ የማህበረሰቡን ድምጽ በደንብ የሚያስተሙ እንደራሴዎች መጥተው የሀገሪቱ ነባራዊ ችግር ይሄን ይመስላል የሚለውን ነገር በደንብ አድርገው ቴብል አድርገው በጠረጴዛ ዙሪያ ከመንግስት ጋር ከሌሎች የሚመለከታቸው ባለድርሻ አካላት ጋር የሚመክሩበትና የሀገሪቱን አሁን የሚታይ አሁናዊ ሁነኛ ችግሮች በደንብ አፈጠው የመጡ ችግሮችን እልባት የምንሰጥበትን እድል ይዞ ይመጣል ብዬ አስባለሁ። ሁለተኛውና ዋነኛው ምናልባት ከጠቅላይ ሚኒስትሩ የመጨረሻ የፓርላማ ንግግር ጋር ማያያዘው እይታ ነው። ጠቅላይ ሚኒስትሩ ሲናገሩ በኢትዮጵያ ታሪክ ባልተ መደሁኔታ ምንድነው ያሉት? ብልጽግና ፓርቲ ቢያሸንፍ ከተለያዩ የተፎካካሪ ፓርቲዎች አቅም ያላቸውን ሰዎች እንደየ አስተዋጽኦአቸው በመንግስት መዋቅር ውስጥ በተለያየ ደረጃ እንዲሳተፉና ሀገሪቱን እንዲያገለግሉ ያደርጋል የሚል ሐሳብ ሰጥተዋል። ይሄ እንግዲህ እንደምታውቀው አካታችነትንና አሳታፊነትን ያመጣል።
በቀጣይ የሚመሰረተው መንግስት በቅድሚያ መፈጸም አለበት ያሏቸውንም ተግባራት ዘርዝረዋል።
የመጀመሪያው ጉዳይ እንግዲህ በብዙ በአካዳሚም በፖለቲከኞችም እየታየ የሚነሳው የናሽናል ኮንሰንሰስ የብሔራዊ መግባባት ጉዳይ። ይሄ ብሔራዊ መግባባት ጉዳይ አሁን ነው መጀመር አለበት ብዬ አስባለሁ። ከዛ ባሻገር ደግሞ እንደምታውቀው የኢትዮጵያ ትልቁ ፈተና የኢትዮጵያ ሕዝብ በአብዛኛው ወጣት ነው፣ ስራ አጥነት ነው። በከፍተኛ ሁኔታ ሀገሪቱን እና የሚቀጥለውን የመንግስት መዋቅር የሚፈተነው ነገር የሚመስለኝ አንኢምፕሎይመንት። እነዚህን የስራ አጥነት ችግሮች ከመፍታት አንጻር ቅድሚያ ሰጥቶ እንቅስቃሴ ይጠይቃል ማለት ነው። በምግብ ራሳችንን መቻል አለብን።
በዩኒቨርሲቲው የህግ መምህርና ዓለም አቀፍ ጉዳዮችና የአልሙናይ ዲሬክተሩ አቶ ዮሐናን አዲስ የሚመሰረተው መንግስት ዋነኛ ፈተናዎች ፖለቲካውና ማህበራዊ ናቸው ብለዋል።
ፈተና ነው ብዬ የማምነው ከመንግስት አካላት ውስጥ ነው። ምንድነው ይሄን ለማለት የምፈልገው? ጠቅላይ ሚኒስትሩ ያስፈጸማቸውን ፕሮጀክቶች በምናይበት ጊዜ በምን ያህል ጊዜ ውስጥ እንደተከናወኑ እናውቃለን። በየማህበረሰቡ ግን እንደዚህ ተጀምሮ ቃል ተገብቶ ድንጋይ ተጥሎ ያልተጀመረባቸው አካባቢዎች አሉ። ይሄን እንዴት ነው የሚመልሱት? መንግስት አካላት ውስጥ ያሉ ሰዎች ራሱ ለዚህ ፈተና እንደሚሆኑ አምናለሁ።
የፖሊሲ ጥናትና ልማት ተቋም ተመራማሪና በዩኒቨርሲቲው የጋዜጠኝነትና ኮሚኒኬሽን ረዳት ፕሮፌሰሩ ዶክተር መልሶ በበኩላቸው የሰላምን ጉዳይ ያስቀድማሉ።
የመጀመሪያው የሰላም ችግር እንደምታውቀው በትግራይ የሀገራችን ክፍል ችግር አለ። እሱን የህግ ማስከበር ዘመቻው ተጠናቋል። ግን በሰላም መንገድ ደግሞ የመጨረሻ እልባት መስጠት ትልቅ የቤት ስራ ነው። በነገርህ ላይ በጦርነት ብታሸንፍም የመጨረሻውን ዘላቂ ሰላም ታመጣለህ ማለት አይደለም። ይህንን የትግራይ ተሞክሮ ማሳየት ሆናል። ሌሎችም ሀገራት የዓለም አቀፍ ነባራዊ ሁኔታዎችን የአፍጋኒስታንን ምሳሌ ማንሳት ይችላል፣ ኢራቅን፣ የሌሎችንም። ስለዚህ ምን መሆን አለበት ማለት ነው? በሰላም መንገድ እነዚህን አይነት ችግሮች ለአንዴና ለመጨረሻ ጊዜ መፍታት።
በደቡብ ክልል በተካሄደው በዚህ ምርጫ አብዛኛውን ድምጽ ያገኘው ገዢው ፓርቲ ብልጽግና ሲሆን ኢዜማ 4 መቀመጫዎችን፣ የገዶ ህዝብ ዴሞክራሲያዊ ድርጅት ደግሞ 2 መቀመጫዎችን አሸንፏል። በሲዳማ ክልል ደግሞ በተካሄደው ምርጫ 19ኙን የህዝብ ተወካዮችን ምክር ቤት መቀመጫ ብልጽግና ማሸነፉን ምርጫ ቦርድ ይፋ ያደረገው ውጤት ያሳያል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።